Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምን አመሻችኋል የጋቢና ቪኦኤ አድማጮች። ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ታህሳስ 5 2013 ዓ.ም የጋቢና ቪኦኤ ዕለታዊ ስርጭታችን ጀመረ። ዛሬም እንደተለመደው የመራረጥናቸውን ዝግጅቶች ይዘን ወደ እናንተ መተናል። ጥቂቶቹን በቅድሚያ እናስተዋውቃችሁ።
ልጆች ታሪክ እንዳይማሩ የታሪክ ትምህርት ቤቶችን እንዲዘጉ፣ ታሪክ ትውልድ እንዳያውቅ፣ አገሪቷ የተሻገረቻቸውን በድሎች ይሁን በደሎች ትውልድ እንዳያውቅ፣ የዜግነት ኃላፊነት ሁሉ በሙሉ እንዲያጣ ተደርጎ ታሪክ ነው መጀመሪያ ተንኩሎ የተሰራበት ነው ስለ
ዶክተር አልማው ክፍሌ ይሰኛሉ። ታሪክን ከግጭትና ከሐሰት ትርክቶች በጸዳ ሁኔታ በሳይንሳዊ መንገድ ለመጻፍ ምን መደረግ አለበት በሚል ሐሳብ እየተደረገ ያለውን ምክክር አስመልክቶ አነጋግረናቸዋል።
ይሄ ኤነርጂ ቀንቀን እቃዎችንም ያንቀሳቀሰ ወደ ባትሪ ስቶር መደረግ ይኖርበታል። ስለዚህ ፀሐይዋ ሲጠልቅ ለሊት ደግሞ ከባትሪው እየወሰደ ሲስተሙ ለቴሌቪዥኑም፣ ሬዲዮም፣ ሴልፎኑም፣ ላፕቶፑም፣ ቤት ውስጥ እንደሚያስፈልጉ መብራቶች፣ አምፖሎችም ሶፎር ያሰናብዳል።
አሁን ደግሞ የሰማችኋቸው አቶ ታዲዮስ ተፈራ ይሰኛሉ። ፀሐይና ንፋስን ተጠቅመው አስፈላጊውን ኃይል የሚያመነጩ መሳሪያዎችን ለኢትዮጵያ ነዋሪዎች የሚያስተዋውቅ ድርጅት መስራች አባል ናቸው። በምሽቱ እንግዳ አድርገን ጋብዘናቸዋል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። በሰሜን ኢትዮጵያ የትግራይ ክልል በአንዳንዶቹ አካባቢዎች የሰብአዊ ረድኤት ተደራሽነት በጥቂቱ መሻሻል ቢያሳይም በጸጥታ ችግሮችና በቢሮክራሲያዊ ቁጥጥሮች የተነሳ አሁንም በክልሉ ዙሪያ ከባድ የእርዳታ ተደራሽነት ችግር ያለ መሆኑን ከባልደረቦቻችን እየሰማን ነው ሲሉ የተባበሩት መንግስታት ቃል አቀባይ ፉርሃን ሀክ ተናገሩ። ቃል አቀባዩ ትላንት ሰኞ ባደረጉት ዕለታዊ ገለጻቸው ሲናገሩ በደቡብ ምስራቅና በምዕራብ ትግራይ የኢትዮጵያ መንግስትና የሰብአዊ ረድኤት አጋሮች በጋራ ያደረጉት ሁለት የሁኔታዎች ግምገማ ተልእኮዎች ተጠናቀዋል ብለዋል። በተገኙት ቅድመ የግምገማ ውጤቶች መሰረትም በክልሉ በጠቅላላው ባለው የተዳከመ የአገልግሎት ተደራሽነትና የኑሮ ገቢ ምንጭ ውስንነት ምክንያት ነዋሪዎች ከባድ የሆነ ሰብአዊ ችግሮች ላይ እንዳሉ ተረድተናል ሲሉ አስታውቀዋል። አስከትለውም የመንግስታቱ ድርጅት ቃል አቀባይ በክልሉ ትላልቆቹ ከተሞች ያሉ የጤና ተቋማት በከፊል እየሰሩ ቢሆንም የአቅርቦት እጥረት ወይም ጨርሶ አለመኖር እንዲሁም የጤና ሰራተኞች ወደ ስራ ካለመመለስ ጋር በተያያዙ ምክንያቶች ችግሮች ላይ መሆናቸውን ጠቅሰዋል። ከትላልቆቹ ከተሞች ውጪ ያሉት የጤና ተቋማት ደግሞ ጭርሱን አለመከፈታቸውንም ተናግረዋል። በአሁኑ ወቅት ከቀያቸው የተፈናቀሉት ቁጥር ከ222 ሺህ እንደሚበልጥ የገለጹት ያም አስቀድሞ በነበሩት 100 ሺህ ተፈናቃዮች ላይ ይሄ ተጨማሪ ነው ብለዋል። የሰብአዊ ረድኤት ሰራተኞች በክልሉ ዙሪያ እርዳታ ለማድረስ ደህንነታቸው ተጠብቆ መግባት የሚችሉበት ሁኔታ እንዲመቻች ከኢትዮጵያ መንግስት ጋር መነጋገራችንን እንቀጥላለን ሲሉም ቃል አቀባዩ አክለው አመላክተዋል። ኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት በአልነጃሺ መስጂድ ላይ የደረሰው ጉዳት ወደ ስፍራው ሄዶ ለማጣራት ከመንግስት በኩል የደህንነት ሽፋን እንዲሰጠን ጠይቀን ምላሽ እየጠበቅን ነው ሲል አስታወቀ። መንግስት በበኩሉ ጉዳቱ የደረሰው በጦርነት ውስጥ መሆኑንና መልሶ ለመገንባትም እየሰራ መሆኑን ጨምሮ አስታውቋል። ዘገባውን ያደረሰን ሙክታር ጀማል ነው። ከሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ በዛሬው ዕለት አቶ ዮሐንስ ባያ ባያለው ፍርድ ቤት ቀርበው የምስክርነት ቃላቸውን ሰጡ። አቶ ዮሐንስ ባያለው በወቅቱ የአማራ ዴሞክራሲያዊ ፓርቲ ጽህፈት ቤት ኃላፊና ግድያው ሲፈጸምም በቦታው የነበሩ ከፍተኛ አመራር ናቸው። ሰኔ 15 2011 የተፈጠረውን ሁኔታ በዝርዝር በቅደም ተከተል ያስረዱ ሲሆን ራሳቸውን ጨምሮ 7 የክልሉ ከፍተኛ ባለስልጣናት በርዕሰ መስተዳደር ጽህፈት ቤት በስብሰባ ላይ እንዳሉ በግምት ከቀኑ 11 ሰዓት ሲሆን አንድ አዲሱን የአማራ ክልል ልዩ ኃይል የደንብ ልብስ የለበሰና ሽጉጥ ያነጣጠረ ፖሊስ የተሰበሰቡበትን በር በኃይል ከፍቶ መግባቱንና በነገሩ የተደናገጡት የአማራ ክልል ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንን፣ የክልሉ ርዕሰ መስተዳደር አማካሪ የነበሩት አቶ እዘዝ ዋሴና የአማራ ክልል ጠቅላይ ፍርድ ቤት አቃቤ ሕግ የነበሩት አቶ ምግባሩ ከበደ ወደ ቀጣዩ ክፍል ሲሄዱ ባለሽጉጡ ፖሊስ ተከታትሎ መግባቱንና ተከታታይ የጥይት ድምጽ ማሰማቱን አብራርተዋል። ለምን 3 አመራሮች ብቻ ተመርጠው ተገደሉ ተብለው በተከሳሾች ጠበቃ ለተጠየቁት ጥያቄ አቶ ዮሐንስ ሊሆኑ ይችላሉ ያሏቸውን መላምቶችም አስቀምጠዋል። መላምቶቹም አንደኛ፣ ምናልባት አራቶቻችን ተቆርጠን ከመጀመሪያው ክፍል ስለቀረን፣ ሁለተኛ፣ ገዳዮቹ በሌሎች ላይ ከተተኮሱና ከተገደሉ በኋላ ደንግጠው አሊያም ሌላ የራሳቸው ምክንያት ሊኖራቸው ይችላል፣ መልሱን ራሳቸው ገዳዮቹ ያውቁት ይሆናል ሲሉ አስረድተዋል። በዛሬው ዕለት ከግድያው ጋር በተያያዘ ክስ ከተመሰረተባቸው 55 ተከሳሾች መካከል በተለያዩ ምክንያቶች ካልቀረቡት ውጪ 47ቱ ፍርድ ቤት ቀርበዋል። ዘገባው የአስቴር ምስጋናው ነው። በዩናይትድ ስቴትስ ጆርጂያ ክፍለ ግዛት ማንኛውም ፓርቲ የመወሰኛ ምክር ቤቱን እንደሚቆጣጠር የሚለየው ድጋሚ ምርጫ በዛሬው ዕለት እየተካሄደ ነው። ለሁለት የመወሰኛ ምክር ቤት መቀመጫዎች በሚደረገው ምርጫ ሪፐብሊካኑ ሴኔተር ዴቪድ ፐርዱ ከዴሞክራቱ የቴሌቪዥን ዘጋቢ ፊልም አቀናባሪ ጃና አሳፍ ጋር እየተወዳደሩ ናቸው። ምርጫውን ማካሄድ ያስፈለገውም በህዳር ወሩ የመጀመሪያው ዙር ከአራቱ ተፎካካሪዎች ማናቸውም አብላጫ ድምጽ ማግኘት ባለመቻላቸው ነው። አድማጮች፣ ለምሽቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳነው ፕሮግራም እንለፍ። ከ50 በላይ የሚሆኑ ኢትዮጵያውያን የታሪክ የማህበረሰብ ሳይንስና የስነ ጥበብ ምሁራን ከሁለት ሳምንታት በፊት በኢትዮጵያ ሰላም ሚኒስቴርና በዴስቲኒ ኢትዮጵያ አማካኝነት ለአራት ቀናት ተሰባስበው ታሪክን ከግጭትና ከሐሰት ትርክቶች በጸዳ ሁኔታ በሳይንሳዊ መንገድ ለመጻፍ ምን መደረግ እንዳለበት መክረዋል። በተጨማሪም ቡድኑ በታሪክ ትምህርትና በፖለቲካ መካከል ያለውን ጤነኛ ትስስር ለማዳበር እንዲሁም ፖለቲካና ፖለቲከኞች በታሪክ ትምህርት ላይ የሚያሳድሩትን ጤናማ ያልሆነ ጫና ለማስተካከልና ችግሩን በሂደት ለመፍታት ተከታታይነት ያለው ውይይት ለማካሄድ የወሰነ ሲሆን 12 ሰዎች የተካተቱበት ኮሚቴ ማቋቋሟል። ኤደን ገረመው በዚህ ዙሪያ ከኮሚቴው አባላት መካከል አንዱ የሆኑትን ዶክተር አልማው ክፍሌን አነጋግራለች። ቆይታቸው እንደሚከተለው ተሰናድቷል።
ኢትዮጵያ ውስጥ ታሪክ የግጭት መንስኤ መሆን ከጀመረ ሰነባብቷል። በማህበራዊ ድረገጾች ላይ በአንድ ጉዳይ ላይ የተለያዩ መረጃዎችና ማጣቀሻዎችን እየመዘዙ መነታረኩና የሐሰት ትርክቶችን ማስተላለፉ እየተለመደ መጥቷል። የታሪክ ባለሙያዎችም በጉዳዩ ላይ ዘላቂነት ያለው ምላሽ የሚሰጡበትና ህብረተሰቡ የሚስማማበት ወጥ የሆነ ታሪክ አለመጻፉ ለዚህ በዋናነት እንደ ምክንያት ይጠቀሳል። በዴስቲኒ ኢትዮጵያና በሰላም ሚኒስቴር አማካኝነት የተዘጋጀው መርሃ ግብር የታሪክ ምሁራኑ ራሳቸው የጋራ የሆነ ስምምነት ላይ እንዲደርሱ በማድረግ እንደተጀመረ በኮተቤ ሜትሮፖሊታን ዩኒቨርሲቲ የህግና የታሪክ መምህር የሆኑትና በኮሚቴነት ከተመረጡት መካከል ዶክተር አልማው ክፍሌ ይገልጻሉ።
የኢትዮጵያና ሰላም ኮሚሽን ያለውን የሀገሪቷን የፖለቲካ፣ የኢኮኖሚ፣ የማህበራዊ ኑሮ ምስቅልቅል በመረዳት ግንዛቤ ለማስገባት የታሪክ ምሁራኖች ሚና ምንድን ነው? ለሀገር ግንባታውና ለአብሮነቱ የብሔራዊ መግባባት የታሪክ ምሁራኖች ሚና ምንድን ነው? ቢነጋገሩና የሆነ ነገር ለሀገሪቷ ይህን ችግሩ ሊቀርፍ የሚችል ነገር አስተዋጽኦ ቢያበረክቱ ብለው እኛም ከተለያዩ ዩኒቨርሲቲዎች ሆን የታሪክ ተመራማሪዎችን ወጣቶችንና አንጋፋዎችንም ያካተተ እንድንነጋገርና ማላችን አለመግባባት ነበር። የታሪክ ተመራማሪዎች በታሪክ ዙሪያ አለመግባባት ነበረ። ይህን አለመግባባት ቀርፋችሁ ለሀገር ግንባታና በብሔራዊ መግባባት የምታበረክቱትን ሚና ማበረከት አለባችሁ ብሎ እንድንነጋገር ፎረሙን ፈጠሩልን። እኛ ከሰባሰብንና ያለውን ነገር ተነጋገርን። በዚህ ዙሪያ ላይ ብንነጋገር፣ በዚህ ዙሪያ ላይ አስተዋጽኦ ብናበረከት፣ በዚህ ዙሪያ ላይ የራሳችን የሆነ መሰረታዊ ችግሮቻችን የምንቀርፍባቸውን ጉዳዮች ብናንቀሳቀስ ብለን አምስት አጀንዳዎችን ፈጠርን። በራሳችን በመደማመጥና በጥሩ መግባባት መንፈስ የራሳችን የሆነ አጀንዳ ሴት አረግን ማለት ነው።
ምሁራኑ ከዚህ ቀደም በማህበራዊ ሚዲያ ላይ በነበሩ መጓተቶች እንዲሁም የተለያዩ የሐሳብ ልዩነቶችን ለመቅረፍ ከዚህ በፊት ፈርሶ የነበረውን የታሪክ ምሁራን ማህበርን መልሶ ለማቋቋም በሳይንስና ከፍተኛ ትምህርት ሚኒስቴር የተዘጋጀው የኢትዮጵያና የአፍሪካ ቀንድ ታሪክ የሚለው ሞጁልም በኮመን ኮርስነት ለዩኒቨርሲቲ ተማሪዎች እንዲሰጥ እንዲሁም ዘላቂና ጤናማ የሆኑ የውይይት መርሃ ግብሮች እንዲሰናዱ 12 የአስተባባሪ ኮሚቴ አባላትን መርጦ መለያየቱን ዶክተር አልማው ያስረዳሉ።
እነዚህ አምስቱ አጀንዳዎች አንደኛ ተንኮልና ሴራ ሲሰራ የነበረው በታሪክ ነው። ላለፉት ዓመታት ዜጎች ታሪክ እንዳይማሩ፣ የታሪክ ትምህርት ቤቶችን እንዲዘጉ፣ የታሪክ ተመራማሪዎችና ታሪክ መምህራን እንዲቀይሩ እየተደረገ ታሪክ ትውልድ እንዳያውቅ፣ አገሪቷ የተሻገረቻቸውን በድሎች ሆነ በደሎች ትውልድ እንዳያውቅ፣ የዜግነት ኃላፊነት ሁሉ በሙሉ እንዲያጣ ተደርጎ ታሪክ ነው መጀመሪያ ተንኩሎ የተሰራበት ነው። ስለዚህ ግራ የገባው ትውልድ፣ የማይጠይቅ ትውልድ፣ ማንነቱን የማያውቅ ትውልድ፣ ህዝቡን የማያውቅ አገሩን የማያውቅ ትውልድ ለመፍጠር ሴራ የተሰራው ታሪክን በመንቀል ነው። የታሪክ ባለሙያዎች ማህበር ለመመስረት ከስምምነት ላይ ደረስን። ይህን የታሪክ ባለሙያዎች ማህበር ከመሰረትን ብዙ ችግሮችን መንቀርፍ እንችላለን። አንደኛ በመረጃ ላይ የተመሰረተ ጥናትና ምርምር ተደርጎ ሰዎችን አላገናባ ያለው መናቆራ የሆነው የፖለቲካ ነውጥ ያስነሳው ማህበራዊ አለመግባባቶችን ያነሱ የታሪክ ችግሮች ይቀረፋሉ። ምክንያቱም እውነታ ወደ ህዝብ ደስ ይደረጋል። ሁለተኛው ደግሞ በገበያ ላይ የሚውሉ ህትመቶችን ታሪክ ቀመስም ሆነ የታሪክ ምርምሮችን ሪቪው እየሰራን እውነታውን ለህዝብ ከዚህ አኳያ ነው ተጻፈው ይህም አንብቡ፣ ይህንን መርጣችሁ አንብቡ ብለን ለሰጅስ ለማድረግ ራሱ መድረኩን ይፈጥረናል። ሶስተኛው የተሳሳቱ ትርክቶች አሉ። የተሳሳተ ትርክት የአንድ ብሔር ብቻ አይደለም፣ አሁን የኦሮሞ ብቻ አይደለም፣ የአማራው ብቻ፣ የትግሬው ብቻ፣ የጉራጌው ብቻ አይደለም። በሁሉም ብሔረሰብ አካባቢ የፖለቲካ፣ የኢኮኖሚ፣ የማህበራዊ ኑሮ፣ የሃይማኖት፣ የተለያዩ ነገሮች የተሳሳቱ ትርክቶች ተሞልቷል። የማረም ስራ እንሰራለን፣ የማስተካከል ስራ እንሰራለን። ታሪክ መማሪያ ነው። ታሪክ ትምህርት ቤት ነው፣ እውቀት ነው እንጂ መደናገሪያ፣ መሳረጃ፣ መዋጊያ አለመሆኑን ይሄ ነገር ተከስቷል። ምክንያቱም አገሪቷ ስትመራ የነበረችው በቅዱሳን ሰማዕታትና በመላእክት ሳይሆን በጠመንጃ ስልጣን ገልብጦ በያዙ ሰዎች ስለሆነ ሰው አልተበደረም፣ በደል አልተፈጽምም አንልም። ይሄ በደል ይሄ በደል አለ፣ ይሄ መልካም ነገር አለ ብለን ዋጋ እንዳልሆነ ለማሳየት ይጠቅላል ማለት ነው። ሁለተኛው ደግሞ ተጀምሮ የነበረው ለዩኒቨርሲቲ አንደኛ ዓመት ተማሪዎች የሚሰጥ ኮመን ኮርስ አለ። እሱ በተለያዩ በታሪክ ተመራማሪዎች እና ምሁራን አለመግባባት እንዲቆም ተደርጓል። እሱ ከቆመበት ቦታ እንዲቀጥል ለማድረግ ያቋም መግለጫ ወጥተናል።
ዶክተር አልማው አብዛኛውን ጊዜ ለግጭት መንስኤ እየሆኑ ያሉት የታሪክ ጽሁፎች የተጻፉት በነገስታቱ የዜና መዋዕል ጸሐፊያን እንዲሁም ደግሞ ጥልቅ የሆነ የኢትዮጵያ የታሪክም ሆነ የማህበረሰብ እውቀት በሌላቸው በሚሽነሪዎችና ተጓዥ መንገደኞች እንዲሁም የስነ ጽሁፍ ችሎታ ስላላቸው ብቻ በሚጽፉ የልምድ ጸሐፊ መሆኑን ይገልጻሉ።
ጽሁፎች በአጠቃላይ በሁለት ክፍል ከፍለን ነው የምናየው። ሳንሳቢ የሆነው የታሪክ ትምህርት በተማሩ ኮርሶችን በተማሩ የዋቢ ምንጮችን መጠቀም የሚችል ዝርዝር ነገሮችን ተንትነው መጽሐፍ የሚችሉ የታሪክ ምሁራኖች ኢትዮጵያን ታሪክ መጽሐፍ ከተጀመረ 1960ዎቹ የኢትዮጵያ ምርምርና ጥናት ተቋምና የአዲስ አበባ ዩኒቨርሲቲ ከተጀመረ ወዲህ ነው ያለው። ወደፊት የነበረውን በምናይበት ጊዜ ሶስት ቡድኖች የጻፉት ጽሁፍ ነው። ታሪክ መሰል ታሪክ ቀመስ ነው እንጂ የታሪክ ጽሁፎች ብለን የምንወስዳቸው አንችልም። አንዳንዶቹ ተጓዥና መሽመሪዎች የጻፏት ናቸው። እነዚህ ተጓዥና መሽመሪዎች ለታሪክ መጽፉ ሊጽፉልን አይደለም የሚወጡት፣ ወይ የኮሎኒያል መረጃ ለመሰብሰብ ነው ለኮሎኒያሊስቶች፣ ወይ አድቬንቸር ስለሆነ ነው ለነሱ የጻፉት። ስለዚህ ያዩትን ነገር ሲጽፉ ህዝቡን አያውቁትም፣ ታሪኩን አያውቁትም፣ መሰረታዊ የሆነ ቋንቋ ምናምን ከሆነ አያውቁም። የሚመስላቸውን ሲጽፉ ክፍተት አለው፣ ብዙ ነገር ለህዝቡ የማይመጥን አካባቢ የማይገልጽ ቁስቻ ነው። በሱ ላይ ነው እየተነታረክን ያለ ነው። ሁለተኛው ደግሞ ገድል ጸሐፊዎች የጻፉት ነው፣ ክሮኒክለርስ የጻፉት ነው። ክሮኒክለርስ የጻፉት ምንድን ነው? እንደ ዜና መዋዕል የንጉሱን ውሎ ነው የሚተርኩት። እነዚህ ሰዎች ተከፍሏቸው ለዕለት ጉርስና ለቁርስ ለአልባሳት ነው። ስለዚህ እውነታውን ሊጽፉ አይችሉም። ሶስተኛ የልምድ ጸሐፊዎች የጻፏቸው ናቸው። እነዚህ የልምድ ጸሐፊዎች ታሪክ አያውቁም፣ የመጽሐፍ ችሎታ ስላላቸው፣ አጋጣሚ ስላላቸው፣ የማሳተም አቅም ስላላቸው የሚመስላቸው የጻፉ በዛ መካከል ህዝቡን የማይመጥን ቃላቶች ሊኖሩ ይችላል።
ዶክተር አልማው የኢትዮጵያ ታሪክ በሰሜኑ እንዲሁም በክርስቲያኑ ላይ ትኩረት እንዳደረገ ብዙ ጊዜ ወቀሳ የሚቀርብበት በመሆኑ አሁን ላይ ካለፈው ስህተት በመማር በሃይማኖትም ሆነ በመልክዓ ምድር አካታች በሆነ መልኩ ወደ ግብርናው፣ አርብቶ አደርነት፣ ንግድ ያሉ የስራ ዘርፎችና ሌሎችም ተነጥለው የሚጠኑበትን መንገድ እንዲፈጠር ለማድረግና ተጨማሪ ምሁራንንም ለማካተት ተከታታይ ውይይቶችን የማድረግ እቅድ እንዳለ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን ዶክተር አልማው ክፍሌን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ምሽታችሁን ከኛ ጋር ስለምታሳልፉ እናመሰግናለን። ዝግጅታችን ይቀጥላል። በሚሊዮኖች የሚቆጠሩ ኢትዮጵያውያን የኤሌክትሪክ አገልግሎት ባልደረሰባቸው ስፍራዎች ይኖራሉ። የኤሌክትሪክ ኃይል በተዳረሰባቸው ስፍራዎች የሚኖሩትም በተደጋጋሚ በሚቆራረጠው ኃይል ምክንያት የልባቸው ሳይደርስ አመታት ገፍተዋል። በቅርብ አመታት ጊዜ ውስጥ ግን ኩባንያዎች ለዚህ ችግር አማራጭ መፍትሄ ይዘው ብቅ ማለት ጀምረዋል። መፍትሄው ደግሞ ፀሐይና ንፋስን ተጠቅመው አስፈላጊውን ኃይል የሚያመነጩ መሳሪያዎችን ለነዋሪዎች ማስተዋወቅ ነው። በዚህ ስራ ላይ ከተሰማሩ ድርጅቶች መካከል አንዱ ሞደርን ፓወር ኢትዮጵያ ነው። ድርጅቱ የፀሐይ ኃይል መሰብሰቢያ መስኮቶችን የመሰሉ ምርቶች ለተጠቃሚዎች ከማቅረብና የተከላ ስራ ከመስራት ጀምሮ ሙያዊ ምክሮችንም ይሰጣል። ሀብታሙ ስዩም ከድርጅቶቹ መስራቾች መካከል አንዱ ከሆኑት አቶ ታዲዮስ ተፈራ ጋር ባደረገው አጭር ቆይታ ስለ ታዳሽ ኃይሎችና ስለ ድርጅታቸው እንቅስቃሴዎች ተጨዋውተዋል። አቶ ታዲዮስ ታዳሽ ኃይሎች የትኞቹ እንደሆነ ከሚያስረዱበት ቃለ ምልልሱ ይጀምራል።
ቤንዚን ነክ ከፋሲል ፊውል ውጪ የሆኑ እንደ ሶላር ላይ ተመረኮዙ፣ ኤነርጂ ስቶሬጅ ላይ ተመረኮዙ፣ ዊንድ ላይ ተመረኮዙ እነዚህ ጥሩ ምሳሌዎች ናቸው።
ፀሐይና ንፋስ ላይ በዋነኝነት የሚመሰረቱ ናቸው ማለት ነው። እነዚህ የኃይል አማራጮች ኢትዮጵያን መጠቀም እንዲችሉ እያበረታታችሁ እንደምትገኙ ሰምቻለሁ። ለመሆኑ አንድ ሰው ምንድን ነው የሚያተርፈው?
እንግዲህ ብዙ ትርፍ አለው፣ ለግለሰብም፣ አገርም፣ ለዓለማችን። አየር ብክለትን የምንቀንስ ሁላችንም እንጠቀማለን፣ በሀገርም ደረጃ በዓለም ደረጃ በግለሰብ ሶሉሽን አድርጎ እንደ መፍትሄ አድርጎ ሲያቀርበው ለመጠባበቂያ በሚል አይነት ነው ያዘጋጀ ነው። አሁን ኢትዮጵያ ውስጥ አብዛኛው የሚፈጠረው የኃይል ሃይድሮ ነው በግድቦች አማካኝነት። እሱም ያው ከግንባታው በኋላ እንደ ሪኒውብል ኤነርጂ እንደ ታዳሽ ኃይል ተደርጎ የሚጠቀሙ እሱ መብራት ኃይል አማካኝነት ሀገር ውስጥ ያስተናግዳል። እሱ ሲጠፋ በተለያዩ ችግሮች ለመጠባበቂያ ተብሎ እኛ እዛ ውስጥ ነው የተሳትፉን ለማቅረብ ነው። እንደዛ ስናደርግ ደግሞ አሁን ለመጠባበቂያ የተለመደው ኢትዮጵያ ውስጥ አዲስ አበባ ውስጥ ሌሎች ከተማ ውስጥም ጀነሬተር ነው። እሱ አሁን ጀነሬተር ለመጠባበቂያ በጣም አገልጋይ ቢሆንም ታዳሽ ኃይል አንለውም። ቤንዚን ወይም ድምፅ ብክለት አለው፣ አየር ብክለት አለው። ከዛ ደግሞ ያው በውጭ ምንዛሪ ነው ቤልጂንም ናፍጣው መጥቶ ይሄ ነገር ጀነሬተር የሚጠቀምበት የተጠባበቂ አገልግሎትን ቢወጣም ታዳሽ አይደለም። የኛ ድርጅት እሱን እንደ አማራጭ እንዲሆን ታዳሽ የሚባለውን ሶሉሽን አቅርበን ኤነርጂ ወይም ኤሌክትሪሲቲ ስቶር አድርጎ አጠራቅሞ መብራት የሚጠፋበት ሰዓት ጀኔሬተርን ለምሳሌ ከማብራት ፋንታ ይሄ ነገር ራሱ ይበራና ልክ ጀኔሬተር ያለውን አሰራር ይተካል። በዚህ መልኩ ነው እንግዲህ መንሳተፈው አገሪቷ ውስጥ ልናስተዋውቀው ልናስፋፋው የምንፈልገው።
የፀሐይ ብርሃንን የንፋስ ኃይልን እንደ ኃይል ምንጭ አድርገው በሚጠቀሙ መሳሪያዎች ማህበረሰቡን ለመጥቀም መንቀሳቀስ አዲስ አሰራር ይመስለኛል። ከማህበረሰቡ ያገኛችሁት ምላሽ ምን ይመስላል? ይህንን ነገር ለማስተዋወቅ በምትጥሩበት ጊዜ የሚገጥሟችሁ ፈታኝ ነገሮች ምንድን ናቸው?
እዚህ ስራ ውስጥ ስንገባ ገና አንድ አመታችን ነው። ከዛ ውጪ ለ12 አመት ኢትዮጵያ ውስጥ ሰርተናል። ግን በዚህ አካባቢ ሳይሆን በኢንፎርሜሽን ቴክኖሎጂ በICT ውስጥ ነው የምንሳተፈው። ይሄኛውን አንድ አመታችን ነው ከገባንበት። ማህበረሰቡ ጥሩ አቀባበል አለው። ያው የግንዛቤም ብዙ ጥያቄዎች አሉ። ብዙ ሰው ይሄ ነገር ይሰራል ብሎ ይጠራጠራል። ከዚህ በፊት የተለመደው እንደ ጀነሬተር ያሉ መፍትሄዎች ላይ ነው የሚያዘነብለው ሰው። ይህንን በሂደት እንወጣዋለን ብዬ ገምታለሁ። የንቃት ጉዳይ እኛም በዌብሳይት power.modernETH.com የሚባለው ይሰታለን። ይህን ነገር ለማስረዳት የሚጠር የአጠቃቀም ካልኩሌሽኑ የመግዛት ፍላጎት ያለው ሰው ምን አይነት ሲስተም መግዛት እንዳለበት የሚያግድ ካልኩሌተርም አለን። ከዛም ውጭ በሶሻል ሚዲያ ላይ ምናምን ማስታወቂያ እንለቃለን። ከተረዳው ሰው በኋላ በጣም ፍላጎት ኖሮ ያጣድፉናል፣ ቶሎ ይሄ ነገር ይሰካልን እያሉ። ይሄ ጥሩ ነገር ነው። ሌላው ይሄ ነገር ችግር ይኖረዋል። እኔ ድሮ በማውቀው በጀነሬተር ቤት ይሻለኛል የሚል ብዙ ሰው አለ። አክቹዋሊ እሱም ደግሞ ይበዛል። ማርኬቱ ግን ሰፊ ስለሆነ እኛ ብዙም አንጨነቅበትም። ወደፊት ሶሻል ሚዲያም ሆነም በአክቹዋል ትራዲሽናል ሚዲያ በራሳችን ማስታወቂያዎች የለቀቅን ይሄን ነገር ለመቀየር በደንብ ፕሮግራም አለ። ሌላው ቻሌንጅ ይሄ እንግዲህ ሁላችን እንደምናውቀው ኢትዮጵያ ውስጥ ማኒፋክቸር የሚደረግ እቃ ስላልሆነ ኢምፖርት ነው የምናደርገው ከተለያዩ ሀገሮች። እዛ ላይ ታዳሽ ኃይል የሚል ብዙ ድጋፍ ያለው አይመስለኝም። በሀገር ውስጥ ገቢ በኩል እቃው ስናስገባ የተሻለ እንትን ቢኖረው እኛም ዋጋውን ወረድ አድርገን በሰፊው ልናስተናግድ የምንችልበት እድል ይኖራል። አሁን ቅድም የረሳሁት ማህበረሰቡ የሚለን አንድ ጉዳይ ዋጋው ውድ ነው ይሉናል። ከጀነሬተር ጋር ሲታይ እንደውም በጣም ርካሽ ነው፣ ግን የመጀመሪያ ክፍያውን አይቶ ሚሸሽም አለ። እሱ ማውረድ ይቻላል ዋጋውን ከስተምስ ጋር ባለው የታክሱ ጉዳይ።
ታዳሽ ኃይልን የሚጠቀሙ መሳሪያዎች ኃይላቸውን የሚያገኙት ፀሐይና ንፋስን ከመሰሉ ተፈጥሯዊ ሁነቶች ነው። እነዚህ ተፈጥሯዊ ሁነቶች ደግሞ በወቅት ይፈራረቃሉ። አንዳንዴ ሊጨምሩ፣ አንዳንዴ ሊቀንሱ ይችላሉ። በእነዚህ ወቅቶችስ ከእነዚህ መሳሪያዎች የሚገኘው ኃይል አይዋዥቅም ወይ?
አዎ አዎ፣ ትክክል። አሁን የፀሐይ ከሆነ ለምሳሌ ማታ ማታ ምንም አይነት የኃይል ማመንጨት ችሎታ የለውም። ንፋሱም እንደዛው፣ ንፋስ ከሌለ ተርባይን ካልተሽከረከረ ኤሌክትሪሲ አያመነጭም። ስለዚህ ይህንን እንግዲህ ኢንዱስትሪ ላይ በተለምዶ አሰራር ይህንን ኤነርጂ የማጠራቀም ቋት ውስጥ የማጠራቀም ነው መፍትሄው። ቀን ቀን ያለች በሲስተሙ አማካኝነት የቤት ውስጥ ያሉትን ኤሌክትሪሲቲ የሚያስፈልጋቸው እቃዎችን ማንቀሳቀስ ይቻላል። ፀሐይዋ ስጠፋ ይሄ ኤነርጂ ቀን ቀን እቃዎቹንም እያንቀሳቀሰ ወደ ባትሪ ስቶር መደረግ ይኖርበታል። ስለዚህ ፀሐይዋ ስጠልቅ ሌሊት ደግሞ ከባትሪው እየወሰደ ሲስተሙ ለቴሌቪዥኑም፣ ሬዲዮም፣ ሴልፎኑም፣ ላፕቶፑም ቤት ውስጥ ለሚያስፈልጉ መብራቶች፣ አምፖሎችን ሶፎር ያስተናግዳል። ስለዚህ የማጠራቀም አማራጭ አለ። ከዛ ከተጠራቀመበት ደግሞ የማሰራጨት ችሎታ አለው።
የመጪው ዘመን ህልማችሁ ምንድን ነው? ድርጅታችሁስ ምን አይነት አገልግሎቶችን የሚሰጠው?
ወደፊት ድርጅታችን እንደ ባለ ድርሻ ይህንን በደንብ የታዳሽ ኃይልን ጥቅምና ለማህበረሰቡ ለማስተዋወቅ ጥረት ማድረጋችንን እንቀጥላለን። ከዛም አልፎ በአሶሲዬሽን ደረጃ ለማስፋፋትም የተጣጣርን ነው። ተመሳሳይ ስራ ከሚሰሩ ድርጅቶች ጋር አንድ ላይ ሆነን ኢንዱስትሪን የሚያገለግሉ ፖሊሲዎች እንዲወጡ እንደዚህ እሱንም እየሰራንበት ነው አሁን። ከዛም አልፎ ግን በግላችን እቃውን ገዝቶ አምጥቶ ከማቅረብ ውጭ አሴምብሊና ማኒፋክቸር የሚሄድም እቅዶች አሉን።
እጅግ በጣም አመሰግናለሁ አቶ ታዲዮስ። ታዳሽ ኃይሎችን መሰረት አድርገው ስለሚንቀሳቀሱ መሳሪያዎችና ስለ እናንተ ድርጅት አገልግሎት ማብራሪያ ስለሰጡኝ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ።
ሀብታሙንና እንግዳውን አቶ ታዲዮስ ተፈራን እናመሰግናለን። የመጨረሻ አርገን ያሰናዳ ነው በአሜሪካ ተፈላጊ የሆነውን ጁሊያን አሳንጌን ጉዳይ የሚመለከት ይሆናል። የተደበቁ ህገወጥ ሚስጥሮችን ለህዝብ ይፋ በማድረግ የሚታወቀው የዊኪሊክስ ድህረ ገጽ መስራች ጁሊያን አሳንጌ ለቀረበበት የኮምፒውተር ሰርጎ ገብነትና ሚስጥራዊ መረጃዎችን ስርቆት ክስ ምላሽ እንዲሰጥ በሚል ዩናይትድ ስቴትስ ተላልፎ እንዲሰጣት የጠየቀችውን ጥያቄ የብሪታንያ ዳኛ ውድቅ አድርገውታል። ዳኛው ተላልፎ የመስጠቱን ጥያቄ ውድቅ ያደረጉት አሳንጌ በአሜሪካ እስር ቤት ውስጥ ራሱን ሊያጠፋ ይችላል በማለት ነው። ዘገባውን ከለንደን ያደረሰን ሄነሪ ሩጅዌል ነው እንዲህ ተቀናብሯል። የሚገኘው ፍርድ ቤት ዳኛ ጁሊያን አሳንጌ ለዩናይትድ ስቴትስ ተላልፎ እንደማይሰጥ ውሳኔ ሲያሳልፉ የአሳንጌ ደጋፊዎች ከፍርድ ቤቱ ውጪ ተሰብስበው ደስታቸውን ገልጸዋል። ከነዚህ አንዷ የአሳንጌ ጓደኛ የሆነችው ስቴላ ሞሪስ ናት።
Today's victory is the first step towards
የዛሬው ደስታ በዚህ ጉዳይ ወደ ፍትህ አንድ እርምጃ የሚወስድ ነው።
የብሪታንያዋ ዳኛ ውሳኔያቸውን ሲያሳልፉ አሳንጌ አሜሪካን ሀገር በቨርጂኒያ ክፍለ ግዛት አሌክሳንድሪያ በሚገኘው ፍርድ ቤት ተገቢውን የፍርድ ሂደት እንደሚያገኝ እንደሚያምኑ የቀረበበትን ክስ ቀርቦ ምላሽ መስጠት እንዳለበት ገልጸዋል። ሆኖም አሉ ዳኛዋ አሳንጌ በከፍተኛ ጭንቀት የሚሰቃይ በመሆኑ አሁን ባለበት ሁኔታ ለብቻው ተዘክቶበት እስር ቤት ውስጥ ቢገባ የአሜሪካ እስር ቤት ስርዓት ራሱን ከማጥፋት ሊያድነው አይችልም። ያሳንጌ ጠበቃ የሆነችው ጄኒፈር ሮቢንሰን ዳኛው ያሳለፉትን ይህን ውሳኔ በተመለከተ እንዲህ ትላለች።
This is an important win.
ይሄ በጣም እምንፈልገው የነበረ ውሳኔና ልናከብረው የሚገባ አሸናፊነት ነው። ነገር ግን በዛው ልክ ደግሞ በመናገር ነጻነት ዙሪያ ባለው የክሱ አካል ላይ ዳኛዋ እጅግ አስቸጋሪ የሆነ ውሳኔ እንዳሳለፉ መርሳት የለብንም።
ያሳንጌ ጠበቃዎች ክሱ የፖለቲካ እንደሆነና አሳንጌን አሳልፎ መስጠት ጋዜጠኝነትን አደጋ ላይ ይጥለዋል ሲሉ የሚያቀርቡትን የክርክር ሐሳብ አሜሪካ ተቀበለውም። የፕሬስ ነጻነት ተሟጋቾች ግን የፍርድ ቤቱን ውሳኔ በደስታ ተቀብለውታል። እንደ አውሮፓውያን አቆጣጠር በ2010 እና በ2011 አሳንጌ ዊኪሊክስ በተሰኘው ድህረ ገጹ ከኢራቅና አፍጋኒስታን ጋር የተያያዙ በ10ሺዎች የሚቆጠሩ ዲፕሎማሲያዊ የመረጃ ልውውጦችና ወታደራዊ ሪፖርቶች ታትመው እንዲወጡ አድርጓል። አሳንጌ ያወጣቸው መረጃዎች የአሜሪካ ወታደሮች በንጹህ የኢራቅ ሲቪሊያን ላይ የፈጸሙትን ግድያ የሚያሳዩ ቪዲዮዎችን ጨምሮ ሌሎች ተገቢ ያልሆኑ አድራጎቶቻቸውን ያጋለጠ እንደሆነ ተናግሯል። አሜሪካ በበኩሏ አሳንጌ ምስጢራዊ የሆኑ ሰነዶችን ሰርቆ በማውጣት የሀገር ደህንነት ላይ አደጋ ጥሏል፣ ለአሜሪካ መረጃ ያቀብሉ የነበሩ ሰዎችን ማንነት በመግለጽም ህይወታቸው አደጋ ላይ እንዲወድቅ አድርጓል ስትል በወንጀል ከሳዋለች። የብሪታንያው ዳኛ ግን በአሳንጌ ደህንነት ዙሪያ ያለው ስጋት ከአሜሪካ ክስ የበለጠ ያመዝናል ሲሉ ፍርዳቸውን ሰጥተዋል። በጉዳዩ ላይ አስተያየታቸውን የሰጡት በዩናይትድ ስቴትስ ብሔራዊ ጸጥታ ጉዳይና የህዝብ ነጻነት ዙሪያ በመጻፍ የሚታወቁት አሜሪካዊቷ ሜርሲ ዊለር እንዲህ ብለዋል።
This is the third time this has happened with the United States trying to
United States ከብሪታንያ ሰዎች ተላልፈው እንዲሰጧት ከመትሞክራቸው ሙከራዎች ይሄ ለሶስተኛ ጊዜ የተፈጠረ ነው። በሽብር ክስ የተከሰሱ ሰዎች ላይ በተመሳሳይ ትንንቅ የተደረገባቸው ክርክሮችም ነበሩ።
ዊለር ጨምረው ዩናይትድ ስቴትስ በፍርዱ ላይ ይግባኝ ብትጠይቅም አሳንጌ የቀረበበትን ክስ ከብሪታንያ ሆኖ ሊከታተል የሚችልበት ሁኔታ ሊፈጠር ይችላል ይላሉ።
ዩናይትድ ስቴትስ እና ብሪታንያ በዚህ መልኩ ትብብር ሊያደርጉ ይችላሉ ብዬ አስባለሁ። ምክንያቱም ይሄ የብሔራዊ ጸጥታ ጉዳይን በተመለከተ የሚያደርጉት አይነት ነው። በዩናይትድ ስቴትስ የቀረበው ክስ በስምምነት ለአሜሪካ መረጃ ያቀብሉ የነበሩ ሰዎችን ማንነት እንዳጋለጠ ይጠቅሳል። ነገር ግን ለዩናይትድ ስቴትስ ብቻ ሳይሆን ለብሪታንያም መረጃ ያቀብሉ የነበሩ ሰዎችንም ሊጨምር እንደሚችልም ታሳቢ ሊደረግ ይገባል።
አሳንጌ ከዩናይትድ ስቴትስ ሸሽቶ በሄደበት ስዊድን በአስገድዶ መድፈር በመጠርጠሩ እንደ አውሮፓውያን አቆጣጠር በ2012 ለንደን በሚገኘው የኢኳዶር ኤምባሲ ጥገኝነት ጠይቆ ለ7 ዓመታት ቆይቷል። ሆኖም በ2019 ሚያዝያ ወር ላይ ኢኳዶር የብሪታንያ ፖሊሶች እንዲወስዱት በመፍቀዷ ለ50 ሳምንታት በእስር ቆይቷል። አሁንም በለንደን እስር ቤት የሚገኘው አሳንጌ በጠበቆቹ አማካኝነት ላቀረበው የዋስትና ጥያቄ ምላሽ ለማግኘት እየተጠባበቀ ይገኛል። ተላልፎ ለመሰጠቱ ጉዳይ የቀረበው የይግባኝ ጥያቄ ሂደትም በርካታ ወራትን ሊፈጅ እንደሚችል ተጠቁሟል። በሄነሪ ሪጅዌል ለቀረበው ዘገባ ሰመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች ለሰዓቱ ያሰናዳናቸው መሰናዶዎች ይህን ይመስሉ ነበር። ከምሽቱ አናዘጋጅ ሰለሞን አባተ፣ በቅንብሩ አብሮኝ ተቆየው ኤልያስ አስማርና ከሌሎች ባልደረቦቻችን ጋር አብሬያችሁ አመሸሁት ስመኝሽ የቆየ ነበርኩ። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።